ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 17 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና
ጤና ይስጥልን ክብራትና ክብራን፣ እንዴት አመሻችኋል? እኔም ሰለሞን አባተ ነኝ።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራድ አልሁሴን ኢትዮጵያ ውስጥ ባደረጉት ጉብኝት የፖለቲካና የህሊና እስረኞች ከነበሩና በቅርቡ ከተፈቱት መካከል ጥቂቶቹን አነጋግረዋል።
እሳቸው ጠየቁ፣ እንዴት መሰባዊ መብት ኢትዮጵያ ውስጥ ሊከበር ይችላል? እንዴት መሰባዊ ምን ቢደረግ ይሻላል አሉ። ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ዲሞክራሲ ሲመጣ ብቻ ነው። ቅድመ ሁኔታ አለ። ሰብአዊ መብት ቅድመ ሁኔታ ዲሞክራሲ ነው። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ሰብአዊ መብትን ማስከበር ወይም ለማስጠበቅ በግል ቁርጠኝነት ቢኖራቸው ስርዓት ውስጥ ካለ ድረስ የሰብአዊ መብት ሊከበራቸው።
እስክንድር ነጋን ነው የሰማችሁት። በቅርቡ ነው የተፈታው።
ኮሚሽነሩም እንደገለጹት መልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስት ማቅጣጫ ኢትዮጵያ ውስጥ ቢሮ በመክፈት ያለ ሰብአዊ መብት ጥሰቶችን መመርመርም መፈተሽም ሰዎችንም ማናገር መስራት እንደሚችል ግሪን ላይት ተሰጥቶናል።
አህመድዲን ጀበል የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባል ነው። በቅርቡ ነው እሱም ከእስር የተፈታው። በአብይ ርዕስ ዘገባዎችን ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራአድ አልሁሴን በኢትዮጵያ በሚያደርጉት ጉብኝት በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን ማነጋገራቸው ታውቋል። አንዳንዶቹ በእስር ቤት ሳሉ የተፈጸመባቸውን ግፍ ለኮሚሽነሩ መዘርዘራቸው ተገልጿል። አዲሱ ጠቅላይ ሚኒስትር የሰብአዊ መብትን ለማስከበር ከልብ ቢሰሩም ከስርዓት ለውጥ ውጪ ይህ አይሳካላቸውም ተብሏል። በዚህ ዜና ላይ አብይ ርዕስ ወደ ኋላ ማብራሪያ አለው።
በሶማሊያ ሂራን አካባቢ ባለፉት 2 ሳምንታት በተከታታይ የደረሰ የውሃ መጥለቅለቅ በሺዎች የሚቆጠሩ ሰዎችን ቤት የለሽ አድርጓል። ግዙፍ የእርሻ መስኮች በውሃ ተሸፍነዋል። ከብቶች ሊያልቁ ይችላሉ የሚል ስጋት ሰፍኗል። እንዲሁም ውሃ ወለድ በሽታዎችም ሊከሰቱና ሊስፋፉ ይችላሉ የሚል ስጋት ተጠናክሯል ሲሉ ባለሥልጣናቱ እየተናገሩ ነው። በበለድወይኒ ከተማ የተለያዩ አካባቢዎች አንድ ሕፃንን ጨምሮ 3 ሰዎች በከባድ ጎርፍ ተወስደው መሞታቸውን የአይን ምስክሮች ተናግረዋል። የሂራን አስተዳዳሪ አብዱላሂ አህመድ ሙአሊም ለሶማልኛ ቋንቋ አገልግሎት እንደተናገሩት ጎርፉ በሸበሌ ወንዝ አቅራቢያ የሚገኙ በርካታ መንደሮችን ጠራርጎ ወስዷል። የበለድ ወይኒ ብቻ የተፈናቀሉ 9000 ሰዎች በአሁኑ ወቅት ሌትና ቀኑን የሚያሳልፉት ገላጣ ሜዳ ላይ መሆኑም ተገልጿል። ሸበሌ ወንዝ ከኢትዮጵያ በርከት ያለ ውሃ ይዞ ሊፈስ እንደሚችልና ገንፍሎም ሌላ ጎርፍ በማስከተል ተጨማሪ አደጋ ሊያደርስ ይችላል ሲሉ የሂራን አስተዳዳሪ አብዱላሂ አህመድ ሙአሊም አስጠንቅቀዋል።
ዓለም አቀፉ የቀይ መስቀል ኮሚቴ በደቡብ ሱዳን ሊር ግቢው ላይ በቅርቡ ጥቃት ከደረሰ በኋላ ሲሰጥ የቆየውን አገልግሎት ማቋረጡን ቃል አቀባዩ ተናግረዋል። በአካባቢው አሁንም በመንግስቱ ኃይሎችና ለቀድሞ ምክትል ፕሬዚደንት ሪክ ማቻር ታማኝ በሆኑ አማጽያን መካከል ውጊያው መቀጠሉን የረድኤት ድርጅቶች አረጋግጠዋል። ዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ ሜሪ ሞቬዲ ስለዚሁ ሲናገሩ ከሁለት ሳምንታት በፊት በግቢው ላይ ማንነታቸው ባልታወቀ ሲሉ በገለጿቸው ታጣቂዎች የተፈጸመው ጥቃት የዓለም አቀፉን ሰብአዊ ሕጎችና ባለፈው ታህሳስ በሁለቱ ተፋላሚ ወገኖች የተደረሰውን የተኩስ አቁም ስምምነት ይጥሳል ብለዋል። በጥቃቱ አንድ ሠራተኛው የተጎዳበት ICRC እስካሁን በሊር ለ24600 ገበሬዎች ሲሰጥ የቆየውን የዘር ዕደላና የግብርና መሳሪያ ማከፋፈል አገልግሎት አቋርጧል ሲሉም ቃል አቀባይዋ አስረድተዋል።
የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID አፍሪካ ውስጥ ከሰሃራ በስተደቡብ ባሉ ሀገሮች እየተስፋፋ የመጣውን ተምች ለመዋጋት የሚያስችሉ ዘዴዎችን ለሚያገኙ የሽልማት ገንዘብ አዘጋጅቷል። ተምቹ በሚሊዮኖች የሚቆጠሩ የአፍሪካ ገበሬዎችን ሕይወት ለአደጋ አጋልጧል ሲል USAID ባለፈው ሳምንት አስጠንቅቋል። በአፍሪካ ብዙ ቤተሰቦች በዋና ምግብነት የሚጠቀሙትን በቆሎ ኢላማ ያደረገውን ተምች ስርጭት ለመክታት ይቻል ዘንድ በመፍትሄ ፍለጋው ተግባር በጋራ እንድንሰራ ለሸሪኮቻችን ጥሪ እናቀርባለን ብለዋል በUSAID የምግብ ዋስትና አስተባባሪዋ ሪጂና ኤዲ። ኤጀንሲው እጅግ ጠቃሚ የሚለውን መፍትሄ ላቀረበ ተወዳዳሪ 150 ሺህ የአሜሪካ ዶላር ሽልማት እንደሚሰጥ ማስታወቋል። ሌሎች ሁለት የ75 ሺህና የ50 ሺህ ዶላር ሽልማቶች መዘጋጀታቸው ተነግሯል።
አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በእስራኤል የሚኖሩ ወደ 37 ሺህ የሚጠጉ አፍሪካውያን ስደተኞችና ፍልሰተኞች ከሀገር እንዳይወጡ የተላለፈው ውሳኔ በስጋት ለቆዩት ስደተኞች እፎይታን የሰጠ ሆኗል። ሮበርት በርገር ከኢየሩሳሌም ያደረሰን ዘገባ ዝርዝሩን ይዟል። ሄኖክ ሰማግዘር ያቀርበዋል።
በእስራኤል የሚገኙ አፍሪካውያን ስደተኞችን ወደ ሀገራቸው ወይም ወደ ሶስተኛ ሀገር የመመለሱ ውሳኔ መቀልበሱ ተገልጿል። በየካቲት ወር የእስራኤል መንግስት አብዛኛው ወንዶች ለሆኑ አፍሪካውያን ባደለው ደብዳቤ በሁለት ወራት ውስጥ ሀገር ለቀው የማይወጡ ከሆነ እስር ቤት እንደሚገቡ አስታውቆ ነበር። እቅዱ ውድቅ የሆነው ሩዋንዳ አስቀድማ ስደተኞችን ለመቀበል ከገባችው ስምምነት ደህንነታቸውን ለማስጠበቅና ለማረጋገጥ አልችልም በሚል በማፈግፈጓ ነው። የእስራኤል የህዝብ ደህንነት ሚኒስትር ጊላድ ኢርዳን ሁኔታውን ሲያስረዱ
ለኸን ሂጋኑ ለመጻፍ ጀን ከረጋ ፒተሮን ለውሳት ምስተንኒን ማረጽ
የእስራኤል መንግስት ምንም አይነት መፍትሄ አላገኘም ሲሉ ላንድ ሬዲዮ ጣቢያ ተናግረዋል። አክለውም ጥቅስ ሰርጎ ገብ ባሏቸው ስደተኞች ዙሪያ የሀገሪቱ ጠቅላይ ፍርድ ቤት ያሳለፈው ውሳኔና የሰብአዊ መብት ድርጅቶች በሚያሰሟቸው ተቃውሞ የተነሳ እርምጃ ለመውሰድ ተቸግረናል ሲሉ ተሰምተዋል። ብዙዎቹ ስደተኞች ከኤርትራና ከሱዳን የመጡ ሲሆን ወደ እስራኤል ባለፉት 10 ዓመታት ህጋዊ ባልሆነ መንገድ የገቡ ናቸው። ተክሊክ ሚካኤል ከኤርትራ የመጣ ሲሆን ውሳኔው እፎይታ እንደሰጠው ይናገራል።
I am very happy to see the deportation policy is cancelled and now it is the right time for Israel government
ከሀገር የመመለስ ውሳኔ በመቀልበሱ በጣም ደስቻለሁ። የእስራኤል መንግስት ከአፍሪካ ለመጡ የፖለቲካ ጥገኝነት ጠያቂዎች ምላሽ የመስጫ ጊዜ አሁን ነው። ወይ የስደተኝነት ጠለላ ካልሆነም የፖለቲካ ጥገኝነት ጠያቂዎችን መመለስ ይገባዋል።
የእስራኤል መንግስት አፍሪካውያኑ ስደተኞች ሳይሆኑ የተሻለ ኑሮ የሚፈልጉ የምጣኔ ሀብት ፍልሰተኞች ናቸው የሚል እምነት አለው። ዩሃቭ ኪሪሽ የእስራኤል ወግ አጥባቂ ሊኩድ ፓርቲ የህዝብ ተወካይ ናቸው።
ዛ ሽክር ዛ ካምፔን اخي ሽክሪ ሽሽ ያዩን በትክሾረት ፕሊቲም مدينه እስራኤል ኮለተት ወኒ ለኸም ሽንክሎት
ድህነት ሽሽት የመጡ የምጣኔ ሀብት ፍልሰተኞች ናቸው ይላሉ። እነዚህ ሰዎችን የእስራኤል መንግስት የመቀበል ኃላፊነት የለበትም ብለዋል። በርካታ እስራኤላውያን ከስደተኞቹ ወገን ተሰልፈዋል። አባይሁዶች ላይ በሁለተኛው ዓለም ጦርነት ወቅት የተፈጸመውን ጅምላ ግድያ ሽሽት በተሰደዱ ሰዎች በተገነባች ሀገር ዛሬ በስደተኞች ላይ በሯን መዝጋት የለባትም የሚል ክርክር ያሰማሉ።
የህዝብን ስሜት አቀንቃኝ የመሰሉ ፖለቲከኞች በመገናኛ ብዙሃን ላይ ያለማቋረጥ የሚያደርሷቸው ጥቃቶች ዋና በሚባሉ ዲሞክራሲያዊ ሀገሮች ውስጥ ስጋት እየጋረጡ ናቸው ሲሉ ዓለም አቀፍ ውቅና ያላቸውና በዓለም አቀፍ ደረጃ እየተንቀሳቀሱ ያሉ ሁለት የሐሳብን የመግለጽ ነጻነትና የነጻ ፕሬስ ተሟጋች ተቋማት አስታወቁ። ሪፖርተርስ ዊዳውት ቦርደርስ ድንበር የለሽ ሪፖርተሮችና ፍሪደም ሃውስ ዛሬ ይፋ ባደረጉት ዓመታዊ የፕሬስ ነጻነት ሪፖርት ሚዲያውን በማጉደፍ ጋዜጠኞችን በመዝለፍና እገዳዎችን እንጥላለን የሚሉ ማስፈራሪያዎችን ተጠቅመዋል ሲሉ ምዕራባውያን መሪዎችን በሰላሂስ ጠርበዋል። ፍሪደም ሃውስ በሪፖርቱ ከአምስት ዓመታት በፊት በመገናኛ ብዙሃኑ ላይ የሚደርሱ ዓለም አቀፍ ተጽዕኖዎች በዩናይትድ ስቴትስና በአውሮፓ ዲሞክራሲያዊ ሀገሮች ላይ ይህ ነው የማይባል ጉዳት አያደርሱም ነበር። ዛሬ ግን በእነዚህ ሀገሮች ውስጥ በህዝብ የተወደዱ የሚመስላቸው መሪዎች ሐሳብን በነጻነት የመግለጽ መብቶች ላይ ከባድ ስጋት ደቅነዋል ብሏል። ሪፖርተርስ ዊዳውት ቦርደርስ በበኩሉ በዲሞክራሲያዊ መንገድ የተመረጡ መሪዎች ሚዲያውን የሚመለከቱት የዲሞክራሲ ዋና አካል አድርገው ሳይሆን እንደ ተቃዋሚ መሆኑ በጣም ያሳስባል ሲል አስጠንቅቋል። በእነዚህ ሁለት ዓለም አቀፍ የሐሳብን የመግለጽ ነጻነት ተሟጋች ድርጅቶች ይበልጥ የተነቀፉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናቸው። ሪፖርተርስ ዊዛውት ቦርደርስ ሚዲያውን የመስደብ አባዜ የተጠናወታቸው ሲላቸው፣ ፍሪደም ሃውስ ደግሞ ትራምፕ ሚዲያውን እንደ አሜሪካ ህዝብ ጠላት አድርገው ማቀባቸው በህዝቡ ዘንድ ጥርጣሬ እንዲፈጠር አድርጓል ሲል አስጠንቅቋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሚያዝያ 17 2010 ዓመተ ምህረት ምሽት ፕሮግራም ነው።
ጠቅላይ ሚኒስትር አብይ ባንድ በኩል ሙሉ በሙሉ ኢህአዴግ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል እና ሁለቱ አንድም ናቸው በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል።
ኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል አማራጭ ይዘን ተስፋ አለማድረግ ምርጫ አይደለም።
የዶክተር አብይ ትልቁ እንግዲህ የቤት ስራቸው የሚሆነው ያለው ሽኩቻ ሊቀጥል ይችላል። ዶክተር አብይ እንግዲህ በእውነት በቁርጠኝነት ለውጥ ለማምጣት የሚያስቡ ከሆነ ካልሆነ እዛው ላይ ባለው ሁኔታ ተደስተው እዛው ተውጠው ሊቀሩ የሚችሉበት ሁኔታ ካለ ሌላ ችግር ማምጣቱ አይቀርም።
የጠቅላይ ሚኒስትር አብይ አህመድን አስተዳደር የኢትዮጵያ መጪ ዕጣ ዕድሎችና ፈተናዎች በሚል ርዕስ ከተሰናዳው ውይይት የተወሰደ ነው። የሰማችኋቸውም ተወያዮቹ መስፍን ነጋሽ፣ ጸዳለ ለማና ሄኖክ የማነ ናቸው።
በምሽቱ ሰፋ ያለ ውይይት ይኖረናል፣ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ኢትዮጵያ ውስጥ ባደረጉት ጉብኝት የፖለቲካና የህሊና እስረኞች እንደነበሩ ከተገለጸና በቅርቡ ከተፈቱት መካከል ጥቂቶቹን አነጋግረዋል። አንዳንዶቹ እስር ቤት ውስጥ ሳሉ ተፈጽሞብናል ያሏቸውን የግፍ አድራጎቶች ለኮሚሽነሩ መዘርዘራቸው ተገልጿል። ሰብአዊ መብቶችን በኢትዮጵያ ለማስከበር አዲሱ ጠቅላይ ሚኒስትር ከልብ ቢሰሩ እንኳ የሥርዓት ለውጥ ካልተደረገ ያንን ሊያሳኩ አይችሉም ሲሉ ጥርጣሬያቸውን የገለጹም አሉ። መለስካቸው አማሃ ከአዲስ አበባ ዝርዝር ልኳል።
ሰሞኑን በኢትዮጵያ መንግሥት ግብዣ አዲስ አበባ የሚገኙት በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛኢድ ራአድ አልሁሴይን በዛሬው የሥራ መርሃ ግብራቸው በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን እንዳነጋገሩ ታውቋል። ኮሚሽነሩ ካናገሯቸው መካከል ሁለቱን ቪኦኤ አናግሯቸው ነበረ። በዚህ ስብስብ ውስጥ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ የኢንተርኔት አምደኞችና ከሙስሊሙ ማህበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላት እንዲሁም የዋልድባ ገዳም መነኮሳትም ተገኝተው እንደነበረ ታውቋል። ከአራት ወራት በፊት ከእስር የተፈቱትና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ቪኦኤ ካናገራቸው አንዱ ናቸው።
የእስር ቤት የነበሩ አጠቃላይ ስለ ሰብአዊ መብት አያያዝ እና እስር ቤትም ስለነበሩት ሁኔታዎች የተነጋገር ነው። ያው እስረኞችን ነው
እና እያንዳንዳቸው አሁን እንደሚነግሩኝ በእስር ቤት ሆናችሁ ያጋጠማችሁም በሙሉ የደረሰባችሁን በደል ተናግራችኋል፣ አስታውቃችኋል፣ ዘርዝራችኋል። እንዴት ነው?
አዎ ተናገሩ አሉ። ስለ አጠቃላይ እስር ቤት ሁኔታ እና ስለደረሰባቸውም ችግር የተናገሩ አሉ። ሁሉም አንድ ነገር አይደለም የተናገረው ማለት ነው፣ የተናገሩ አሉ።
በእርሱ አስተያየት ኮሚሽነሩ የዘረዘራችሁትን ነገር በሚገባ ተገንዝበዋል የሚል አስተሳሰብ አለው። ስለዚህ ምንድን ነው እንደው ምልክት ነው ብሎ የሚነግሩኝ?
አይመስለኛል። እኛንም ማነጋግሮ አጠቃላይ ሲሉን ያገኘ ይመስለኛል። እኛም ብቻ ሳይሆን ሌሎቹን የሚያነጋግር ይመስለኛል። ቢያንስ ተግላይ ሚኒስትሩ እንደሚያነጋግር ግን አንስቷል።
በሳቸው እንደ አስተያየት የሰብአዊ መብቶች አያያዝ በኢትዮጵያ የገለጹት ነገር አለ ምን እንደሚመስል በጽፈት ቤታቸው ግምገማ መሰረት
የተወሰነ እውቀት እንዳላቸው ይታወቃል። ከዚህ በፊትም ሙከራዎች ሲያደርጉ እንደነበረ እና ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር።
በእናንተ በኩል በእስር ቤት ከደረሰባችሁ ወይንም በአያያዝ ጉድለት ከደረሰባችሁ ወጣ ብላችሁ ስለ ሀገሪቱ በተለይ እናንተ የፖለቲካ ፓርቲ መሪዎች ያላችሁት ነገር ነበር?
በአጠቃላይ ስለ ኢትዮጵያ ከሀገሪቱ የፖለቲካ ምህዳር አንጻር በተለይም ወደፊት መጪው ድል ኢትዮጵያ ምን ይዞ መጥቷል? አዲሱ ጠቅላይ ሚኒስትር እና አዲሱ የኢህአዴግ አሰራር ወዴት ሊወስደን ይችላል እየወሰደን ነው? አጠቃላይ ሲል ላይ ተነጋግረናል።
በኮሚሽነሩና በቀድሞቹ እስረኞች መካከል የተካሄደውን ውይይት ዘርዘር አድርጎ የነገረኝ እውቁ ጋዜጠኛና ከስድስት ዓመት በላይ እስራት በኋላ በቅርቡ የተለቀቀው እስክንድር ነጋ ነበረ።
እዛ ሲነገር ከነበሩት መካከል ሁለቱን ላነሳለን። እንደምሳሌ በጣም ልቤን የነኩ ነገሮች ስለሆነ የዋልድባ አመናኩስታች ያነሱትን ልንገር። እነሱ በመጀመሪያ ነገር ማዕከላዊ ቆዩት አንድ ዓመት ከሶስት ወር ነው። እንዴት አንድ ዓመት ከሶስት ወር እንደቆዩ
ሲመረመሩ ነበር።
የምርመራ ቦታ ነው። በምርመራ ደግሞ ቦታ አሁን በጸረ ሽብር ህጉ እንኳን ማክሲመም በጣም ተለጥጦ አራት ወር ነው የሚለው። እነሱ ዓመት ከሶስት ወር ቆይተዋል። ከዚህ ይጀምራል የሰባነት ተጽዕኖ። ግን እሱ ብቻ አይደለም። እነዚህ መናኩስቶች ናቸው። በባህላችን፣ በሃይማኖታችን፣ በታሪካችን ትልቅ ቦታ መንሰጣቸው ናቸው። ያ ከለላሉ ናቸው ማለትም ምን ደርሶብናል ሲሉ ሰምቻለሁ። ልብሳቸው የመናኩስ ልብሳቸው እንዲወጣ እንዲያወልቁ ሲገደዱ እንደነበር ከዛም አልፎ ግን በጣም እጅግ አጸያፊው ነገር ተደብድበዋል።
ይሄ ለጆሮ
ተደብድበናል አሉ። እነዚህ የእግዚአብሔር ሰዎች ናቸው እነሱ ነው የሚናገሩት አይዋሹም እና ለጆሮ የሚቀፍ ነገር ነበር። ለኛ ብቻ ሳይሆን ለፈረንጆቹም ለአዳመጡት ፈረንጆቹም ያስደነገጠ ነው ማለት ይችላል። ምንም እንዳስደነገጣቸው ምንም ጥርጣሬ የለኝም። ከዛ ከተሎ ደግሞ ንግስት የተናገረቻው ንግስት በምርመራ ላይ ከሰርጣቶቿ ላይ ዘጠኙ ተነቅለዋል። አንዱ ይሄ ነው። ሁለት ራቁቷን ሲገርፋት ነበር። አውልቆ ራቁቷን አድርጎ ሲገርፋት ነበር። ራቁቷን መግረፍ ብቻ አይደለም እጅግ አጸያፊው ነገር። ይሄ በሚሆንበት ጊዜ ወንዶችም ወደ ውስጥ ገብተው እንዲመለከቷት ራቁቷን እንዲመለከቷት ሲያደርጉ ነበርና ይሄም በጣም እጅግ አድርጎ ያሳዘናቸው አጸያፊ ነገር መፈጸሙ ተረድተዋል በያስባለሁ።
እነሱ ለዚህ የሰጡት መልስ ምን ነበር? ዘውም በስፍራው የተናገሩት ነገር ነበር።
በጣም ማዘን ነው። ምን ማለት ይችላል? እንደዚህ አይነት በጣም ለጆሮ የሚቀፍ ነገር ሲሰሙ ማዘን ነው። አዝነዋል። ያው ይሄንን ነገር ለጠቅላይ ሚኒስትሩ እንደሚነግሯቸው ነግረውናል። እንደምሳሌ ያነሷቸዋል ያስባለሁ። ከዛ በኋላ የተነጋገርነው ስለ ሰብአዊ መብት እንዴት ይተበቃል? ሰብአዊ መብት እንዴት ነው ኢትዮጵያ ውስጥ ሊተበቅ የሚችለው?
እንዴት ነው ይሄ መጣው ወይስ ከነሱ?
እሳቸው ጠየቁ። እንዴት ነው ሰብአዊ መብት ኢትዮጵያ ውስጥ ሊተበቅ የሚችለው? እንዴት ነው ሰብአዊ መብት ምን ቢደረግ ይሻላል አሉ። ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ዲሞክራሲ ሲመጣ ብቻ ነው። ቅድመ ሁኔታ አለ ሰብአዊ መብት። ቅድመ ሁኔታ ዲሞክራሲ ነው። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ሰብአዊ መብትን ማስከበር ወይም ለማስጠበቅ በግል ቁርጠኝነት ቢኖራቸው ስርዓት ውስጥ ካለ ድረስ የሰብአዊ መብት ሊከበራቸው ሰብአዊ መብትን ጀነሬት የሚወልደው የሰብአዊ መብት ባለቤት ስርዓት አምባገነናዊ ስርዓት ነው። አምባገነናዊ ስርዓት እስካለ ድረስ ጠቅላይ ሚኒስትሩ እንዳይፈጸም ቢፈልጉ ቢሰሩ በስርዓት ውስጥ ቢሰሩ ለስቀሩታቸው አምባገነናዊ ስርዓት እስካለ ድረስ የሰብአዊ መብት ጥሰት አለ። ስለዚህ ዲሞክራሲ ላይ መሰራት አለበት። የሰብአዊ መብት ጥሰትና ዲሞክራሲ አንድ ሳንቲም ሁለት ግልባጭ ናቸው የሚል አቋም ነው በእኛ በኩል የተንጸባረቀው። ታዲያ ይሄስ እንዴት ነው ዲሞክራሲ ኢትዮጵያ ውስጥ እንዴት ሊመጣ ይችላል? ምንድነው መደረግ ያለበት የሚልም ጥያቄ አንስተው ነበር። ለዚህ ሁለት ነገሮች ናቸው ወደ ዲሞክራሲ የሚያስኬደን በሁለት መንገድ ነው ብለንም አቋማችንን ገልጸንላቸዋል። እነዚህም አንድ በዚህ በሚቀጥሉት 100 ቀናት ውስጥ ጠቅላይ ሚኒስትሩ ቢችሉ ህዝቡም ይጠብቀው እሳቸው ደግሞ ቢችሉ አንድ የአስቸኳይ ጊዜ አዋጅ ማንሳት አለባቸው። ሁለት ሁሉን አቀፍ የሆነ ድርድር መጥዋት አለባቸው። ሁሉን አቀፍ ድርድር በመነልበት ጊዜ ሀገር ውስጥ ያሉ የፖለቲካ ድርጅቶችን ከዛም በላይ ከኢትዮጵያ ውጭ ያሉና በሽብርተኝነት የተፈረጁትንም ድርጅቶችን የሚያካትት ድርድር መደረግ አለበት። ያ ነው ወደ ዲሞክራሲያዊ ስርዓት ሊያስገባን የሚችለው። ያ ነው ጥርጊያ መንገዱ። ይሄን ማንስተንባቸዋል። ይሄ ደግሞ እኛ ያመጣነው አይደለም። እኛ ፍልስፍና አይደለም። እኛ ለሀገራችን ይወጃል ብለን የቀመርነው አይደለም። በብዙ ሀገሮች ውስጥ ተመክሮ የሰራ የተፈተነ ሂደት ነው።
ግን እንደው አንተ ለተይቀና አስከንደር የነዚህ ሰዎች መንታት ስለ ሰብአዊቶች አያያዝ በኢትዮጵያ መሆነ ሰለሌዎች ለዲሞክራሲ መንታት ቅድም እንዳልከውም ስለ ዲሞክራሲ ፍርአት መመስረት ምን የሚያደርጉ አስተዋጽኦ ይኖር እንደታሰበልኝ
የፖለቲካ ተጽዕኖ አለ፣ የሞራል ተጽዕኖ አለ። አሁን አዲስ ጥቅም እየሰማቸው አዲስ ጥቅም እየሰማያሉት ዓለም ሊያነጋግራቸው ይፈልጋል። ዓለም ሐሳቡን ሊያካፍላቸው ይችላል። ዓለም ምን ይያል እንደሆነ ስለ ኢትዮጵያ ጉዳይ መስማት አለባቸው። የለውጥ ጥያቄ እየመጣ ያለው ኢትዮጵያ ህዝብ ብቻ አይደለም፣ ዓለም አቀፉ ማህበረሰብ ነው። ላለፉት 3 አስርተ ዓመታት በተለይ ምዕራባውያን የኢትዮጵያ መንግስትን ያለምንም ቅድመ ሁኔታ ሲደግፉት ነበር። አሁን ምን ይያሉ ነው? በቃ አበቃ፣ ይሄ አብቅቷል። ካሁን በኋላ አገሪቷ ወደ እውነተኛ ለውጥ መግባት አለባት ይያሉ ነው። ይሄንን ካለም አቀፍ ማህበረሰብ ሰምተው ጠቅላይ ሚኒስትሩ ወደ ፓርቲያቸው ይዘው መሄድ አለባቸው። ለሳቸው ብቻ አይደለም እየተነገረ ያለው፣ ይሄንን መልእክት ይዘው ወደ ፓርቲያቸው መግባት አለባቸው። ወደ ኢህአደግ ስብሰባ ስልጣን መግባት አለባቸው። ወደ ኢህአደግ ምክር ቤት መግባት አለባቸው። ወደ ኢህአደግ አባላት መሄድ አለባቸው። ዓለም አቀፍ ማህበረሰቡም ለውጥ መምጣት አለበት ይያለ ነው። እሳቸው ብቻ አይደሉም። አሁን በፓርቲያቸው ውስጥ ለውጥ የሚፈልግና ለውጥ የማይፈልግ ኃይል አለ። ጠቅላይ ሚኒስትሩ ለውጥ ከሚፈልጉት ኃይሎች መካከል አንዱ ናቸው። ግን ብቻቸው አይደሉም። ህዝቡ ከሳቸው ጋር አብዛኛው ህዝባችን ለውጥ ይፈልጋል። ህዝቡ ብቻ አይደለም፣ ዓለም አቀፍ ማህበረሰቡም ለውጥ ይፈልጋል። ዓለም አቀፍ ማህበረሰብ በመንለበት ጊዜ ደግሞ የኢህአደግ አጋሮች ናቸው። በኢህአደግ ጥላትነት የማይጠረጠሩ ናቸው። ያለምንም ቅድመ ሁኔታ ለሶስት አስርተ ዓመታት የደገፉት ናቸው። እነሱ ለኢህአደግም ቢሆን መልካም እንደሚመኙት ኢህአደግ በቀጣይ በዲሞክራሲያዊ ስርዓት ውስጥም ተካፋይ እንዲሆን የሚፈልጉ ናቸው። በጎን ስለሚመኙት ለሀገር ብቻ ሳይሆን ለኢህአደግም በጎን ስለሚመኙ ነው እንደዚህ አይነት ምክር የሚነግሩትና ያለም አቀፉ ማህበረሰብ በተለያየ መንገድ መጥቶ የሚያነጋግራቸውን በደንብ መዝግበው ለፓርቲያቸው እንዲወስዱ ነው የሚጠብቀው። ያንን ማድረግ አለባቸው ብያምናለሁ።
በጣም አመሰግናለሁ እስክንድር።
እሺ፣ አመሰግናለሁ።
ኮሚሽነር ዛይድ ራአድ አልሁሴን ዛሬ ከኢትዮጵያ ፓርላማ አባላትና ከውጭ ጉዳይ ሚኒስትሩ ጋር መነጋገራቸው ታውቋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የዕለቱ አብይ ርዕስ ይቀጥላል። ጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴንን በጽህፈት ቤታቸው ዛሬ ማነጋገራቸውን የመንግስቱ መገናኛ ብዙሃን ዘግበዋል። በሀገራቸው ውስጥ እየተካሄዱ ናቸው ስላሏቸው የለውጥ ሁኔታዎች ጠቅላይ ሚኒስትሩ ለከፍተኛ ኮሚሽነሩ ማብራራታቸውና ኮሚሽነር ራአድ አልሁሴንም ጠቅላይ ሚኒስትሩ ቃለ መሐላ በፈጸሙበት መድረክ ላይ ካደረጉት ንግግር አንስቶ እንቅስቃሴዎቻቸውን እየተከታተሉ መሆናቸውን መግለጻቸውን ዘገባዎቹ ጠቁመዋል። ቀደም ሲል በነበረው ዘገባ ውስጥ እንዳደመጣችሁት ክቡራትና ክቡራን ከሚስተር ራአድ አልሁሴን የኢትዮጵያ ጉብኝት ጋር ተያይዞ ለዲሞክራሲያዊ ስርዓት ግንባታ የመቶ ቀናት የተግባር ቢጋር እንዲኖራቸው ጠቅላይ ሚኒስትሩን ከመጠየቅ በተጨማሪ የተነሱ ሌሎች ጉዳዮችም አሉ። ኢትዮጵያ ውስጥ እስከ ዛሬ ተፈጽመዋል በሚባሉ የሰብአዊ መብቶች ረገጣዎችና በደረሱት ጉዳቶች ላይ ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግስት ፈቃደኛነቱን ካሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ በቅርቡ ከእስር የተፈቱ የመብቶች ተሟጋቾች ከከፍተኛ ኮሚሽነሩ ጋር በተወያዩበት ወቅት መናገራቸውን ገልጸዋል። ጽዮን ግርማ ተጨማሪ ይዛለች።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ 10 ከሚጠጉ ሰዎች ጋር ለአንድ ሰዓት ያህል ባደረጉት ውይይት በኢትዮጵያ ይፈጸማሉ የሚባሉ የሰብአዊ መብት ጥሰቶችን ለመፈተሽ፣ የደረሰውን ጉዳት ለማረጋገጥ፣ ተጠያቂ አካላትን ለመለየት እንዲሁም በቀጣይ ኢትዮጵያ የሰብአዊ መብቶች ጥሰቶች የማይፈጸሙባት ሀገር መሆኗን ለማረጋገጥ በገለልተኛ አካል ምርመራ መደረጉ እጅግ አስፈላጊ ጉዳይ መሆኑን መወያየታቸውን ከተወያዮቹ መካከል ጥቂቶቹ ለአሜሪካ ድምጽ ተናግረዋል። ኮሚሽነር ዘይድ ራአድ አልሁሴን በዛሬው ዕለት ዶክተር መረራ ጉዲና፣ እስክንድር ነጋ፣ አንዱዓለም አራጌ፣ ዮናታን ተስፋዬ፣ ሁለቱ የዋልድባ ገዳም መነኮሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት፣ ንግስት ይርጋ፣ ወይንሸት ሞላ፣ አህመድዲን ጀበልና በፍቃዱ ኃይሉን ማነጋገራቸው ታውቋል። ኮሚሽነሩ ያነጋገሯቸው ሰዎች በተለያየ ጊዜ በእስር ላይ የነበሩና የሰብአዊ መብት ጥሰቶች እንደተፈጸሙባቸው የገለጹ ሰዎች ናቸው። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ህዝብ ግንኙነት ኃላፊ የነበረውን አህመዲን ጀበልና የኢንተርኔት አምደኛው በፍቃዱ ኃይሉን ስለውይይቱ ጠይቄያቸው ነበር። አህመዲን ውይይቱ የመብት ጥሰቱን ለማሳየት መነሻ ብቻ ነው ከሚለው አስተያየት ይጀምራል።
የነበረው ውይይት ያው ኢትዮጵያ ውስጥ የሰብአዊ መብት ጥሰቶች እንዳሉ በተለያየ ጊዜ በተለያየ መልኩ ይገለጻል። እናንተ ደግሞ በሰብአዊ መብት ኢትዮጵያ ውስጥ የመናገር ነጻነት፣ መብት የማስከበር ነጻነት በተለያየ መልኩ ባደረጋችሁትና ባላፋችሁት ሂደት ውስጥ ዋጋ ከፍላችኋል፣ በችግር ፌት አድርጋችኋል። ከእናንተ ምንጭማ ኢትዮጵያ ውስጥ ምን አይነት የሰብአዊ መብት ጥሰቶች አሉ? የራሳችን መረጃዎችና ሪፖርቶች ቢኖሩንም እናንተ በዚህ ውስጥ ያለፋችሁ ሰዎችን እንስማ። ያው የኢትዮጵያ መንግስት ዛሬ 2 ወር ከነበረው ዛሬ መልካም ነገር አለ፣ ቢያንስ ከዚህ በፊት ሁሉ ነገር ማስተባበል ነው፣ ምንም ነገር የለም በሚል ብዙ ነው። አሁን ግን ጥሪ ተደርጎልን መልካም የሆነ አቅጣጫ በማሳየታቸው እዚህ ላይ ለመስራት መጥተናል። ኢትዮጵያ ውስጥ ሰብአዊ መብትን ባለመተግበር የሚፈጸሙ መገለጫዎች ምንድን ናቸው የሚሉትና ሌሎች ኢትዮጵያ ወደ ዲሞክራሲ እና ወደ ተሻለ ሁኔታ ለመግባት በምታደርገው እና በተለይ ጠቅላይ ሚኒስትሩ የተናገሯቸው ንግግሮች ጋር ተያይዞ ምን ተስፋ ታደርጋላችሁ፣ ምን ትጠብቃላችሁ አይነት ነገሮች ናቸው። ከኛም አቅጣጫ በቦታው ላይ ነበርና የተለያዩ ሀሳቦች ተንጸባርቀዋል።
እስቲ ወደ በፍቃዱ ደግሞ ልሂድና፣ በፍቃዱ ኃይሉ አንተም በዚህ ውይይት ላይ ተሳታፊ ነበርክና አህመድን ጀበል እንዳለው ጥያቄዎች ተነስተዋል። በእናንተ በኩል በዝርዝር ነው የተፈጠሩትን ሁኔታዎች ያስረዳችሁት ወይስ በድፍኑ ነው ጉዳዩን የዘረዘራችሁት?
በዝርዝርም የተነገረበት ሁኔታ አለ። የት ቦታዎች በተለይ የሰብአዊ መብት ጥሰቶች ይደረጉባቸዋል፣ ምን አይነት ማሻሻያዎች ናቸው ለውጥ የሚያመጡት የሚሉት ነገሮች ላይ በዛ አይነት ነው የተናገርነው። በተለይ በተቋም ደረጃ ማለት ነው የማይታወቁ ማቆያ ማዕከላት በደህንነቶች የሚዘወሩ ማለት ነው። ከዛ ደግሞ የፖሊስ ማቆያ ማዕከላት ማዕከላዊን ጨምሮ አዲስ አበባ ፖሊስ ኮሚሽን ወይም በየፖሊስ ጣቢያ ያሉትን ማቆያ ማዕከላት፣ ከዛ ደግሞ ማረሚያ ቤቶች ውስጥ ያሉትን ነገሮች እንደዛ ገልጸናል። በተለይ የተነገርናቸው ውስጥ የማይታወቁ ማቆያ ማዕከላት ውስጥ አይን ተሸፍኖ እሱ ራሱ የግል ልምድ ስለነበረው እሱንም ገልጿል። እስክንድርም የዲሞክራሲ ጥያቄ ሳይመለስ የሰብአዊ መብት ጥያቄ ሊመለስ እንደማይችል አስረድቷል።
አህመዲን ጀበል እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነሩ ለ4 ቀናት ነው ኢትዮጵያ ውስጥ ጉብኝት የሚያደርጉትና ከተለያዩ አካላት ጋር እየተነጋገሩ ያሉት። እናንተም እንዳላችሁት የሰዓት ጉዳይ ካለ አጭር ከሆነ በዚህ የ4 ቀን ጉብኝታቸው የሚገኝ ለውጥ ይኖራል? ከውጭ የመጡ ስለሆኑ ማለት ኢትዮጵያ ውስጥ ባሉ የመብት ድርጅቶች የሚደረግ ማጣራት ስላልሆነ ይሄ ጉብኝታቸው ለውጥ ይኖረዋል? ይህን በተመለከተ ያነሳችሁት ነገር አለ?
ያው በዛሬው ውይይት ወይንም በ4 ቀን ጉብኝት የኢትዮጵያ ችግር አይፈታም። ነገር ግን ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስት አቅጣጫ ያሉ የሰብአዊ መብት ጥሰቶችን መመርመርም መፈተሽም ሰዎችንም ማናገር መስራት እንድንችል ግሪን ላይት ተሰጥቶናል። እዚህ ቢሮ ለመክፈት የምናደርገው ስምምነት ይኖራል። ከነዚህ ጋራም ቀጣይ ጊዜ ይኖራቸዋል። ኢትዮጵያ የተሻለች እንድትሆን ከጠቅላይ ሚኒስትሩ መልካም የሆነ አቀባበል እና ደብዳቤ ተጽፎልን የመጣ ነው። ያንን ወደ ተግባር ለማውጣት እና ለማውረድ በምናደርገው ጥረት አብራችሁን ሆኑ የሚል ጥቅል መልእክት አለ።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኢትዮጵያ ውስጥ የተጋበዘው በአዲሱ ጠቅላይ ሚኒስትር አስተዳደር ቢሮም ጭምር ከፍተው እንዲያጣሩና ሁኔታዎችን እንዲከታተሉ ከሆነ አዲስ ተስፋ አዲስ ለውጥ አለ የሚል እምነት አላችሁ በእናንተ በኩል? በፍቃዱ
እሱ ስራው እስከሚጀመር ድረስ ምክንያቱም ቅድም እንደውም ውይይቱ ላይ አንድ የተነሳ ነገር ነበር። አንዷለም አራጌ እንደውም በቃል በቃል ሲል የነበረው ምንድን ነው ዛሬውን ወደ ተግባር መለወጡ ነው ከባዱ ነገር እና ኢትዮጵያ ውስጥ በጣም ብዙ ጊዜ በተደጋጋሚ ቃል ሲገባልን ነበር፣ ሁሉም ብለውታል። ቃል ሲገባልን ነበር ግን በተግባር አልተፈጸመም ነው። ስለዚህ በተግባር እስኪፈጸም ድረስ እርግጠኛ መሆን አይቻልም። ምክንያቱም በቃላት ብቻ ስንከዳ ስለኖርን ያ ልምዳችን ሙሉ ለሙሉ እምነት እንድንጥል አላደረገም። ነገር ግን እንዲሁ ተጠርተው እንደዚህ አይነት ነገር መጋበዛቸው ራሱ ጥሩ ነገር ነው። ግን እንግዲህ ሙሉ መግለጫ ሽታ ይመስለኛል እዛ ላይ ነው የምንሰማው። እንደዚህ አይነት ጫንጭ የሚጠለግን ተስፋ ሰጥተውናል።
ኢትዮጵያ በሰብአዊ መብት ረገጣዎቿ በሲቪሎች ላይ በመንግስቷ በሚካሄድ ሁከቷ የጋዜጠኛነት ነጻነቶችን ማፈኗ ከዴሞክራሲያዊ መርሆች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ ህገ መንግስቷን መጣሷ በብርቱ እንደሚያስወቅሳት የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128 ያስረዳል። የጸጥታ ኃይሎች በዜጎች ላይ የሚፈጽሙት ግድያ፣ በእስር ላይ በሚገኙ ሰዎች ላይ የሚፈጸሙ የማሰቃየት ተግባራትም መንግስቱ በእጅጉ የሚተችበት ሌላው ጉዳይ ነው። ይህም ሆኖ የኢትዮጵያ መንግስት የሚወቀስበትን የሰብአዊ መብት ጥሰት በውጭ ገለልተኛ አካላት እንዲጣራ ፈቃደኛ ሳይሆን ቀርቷል። በዛሬው ውይይት የተሳተፉት እንደተናገሩት እንደተባለው ኮሚሽኑ ኢትዮጵያ ውስጥ ቢሮ ከፍቶ ጉዳዩን በገለልተኛነት እንዲያጣራ ድል ከተሰጠው ጉዳት ያደረሱትን አካላት ለመለየትና ተጠያቂ ለማድረግ ይረዳል ብለዋል። በተጨማሪም በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ ስለ ሰብአዊ መብት ጥሰት ማውራቱ የመብት ጥሰቱን መሸፋፈን መሆኑን በውይይቱ መነሳቱን ጠቁመዋል። አስቸኳይ ጊዜ አዋጅ ለማሳወጅ ምክንያት ሳይኖር ህዝብን በአዋጅ አፍኖ መያዝ በራሱ የመብት ጥሰት እንደሆነ ተገልጿል ብለዋል። ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በተጨማሪም ከአባ ገዳዎች፣ ከጠበቆች፣ ከሰብአዊ መብት ድርጅት ተወካዮች ጋራ መነጋገራቸው ታውቋል። በመጨረሻም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትሩ በኢትዮጵያ የሰብአዊ መብት አያያዝና የዲሞክራሲ ስርዓት ግንባታን ለማጠናከር እንዲሁም የዲሞክራሲ ባህልን ለማጎልበት የሚያስችሉ ለውጦች እየተካሄዱ መሆናቸውን ለኮሚሽነሩ ማብራራታቸው ተዘግቧል። በውይይቱ ወቅትም ኮሚሽነሩ በኢትዮጵያ የሰብአዊ መብት አያያዝና የዲሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ ተናግረዋል ተብሏል። ከፍተኛ ኮሚሽነር ዘይድ ራአድ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን ዘመን የኢትዮጵያ መንግስት ባደረገላቸው ግብዣ መሰረት ከሚያዝያ 24 ቀን 2009 ዓ.ም ጀምሮ ለሶስት ቀናት በኢትዮጵያ ተገኝተው ውይይቶችን አድርገው እንደነበር ይታወሳል። አሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
በእስር ላይ እያሉ ከቂሊንጦ ማረሚያ ቤት ቃጠሎ ጋር በተያያዘ የሽብር ክስ የተከፈተባቸው 38 ሰዎች ይከላከሉ ወይም በነጻ ይሰናበቱ የሚለውን ብይን ለማዳመጥ ለትላንት ተይዞላቸው የነበረው ቀጠሮ በሌሉበት እንደተራዘመ ከጠበቆቹ አንዱ ለአሜሪካ ድምፅ ተናግረዋል። የዚህንም ዝርዝር የያዘችው ጽዮን ግርማ ናት።
ከጠበቆቹ አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምፅ እንደተናገሩት ቂሊንጦ ማረሚያ ቤትን አቃጥላችኋል በሚል የተከሰሱት 38 ተከሳሾች ብይን ሊሰጣቸው ለትላንት ሚያዝያ 16 ቀን ቀጠሮ ተሰጥቷቸው እንደነበር ይናገራሉ።
ተያዘልን መሰረት ትላንትና በርካታዎቹ ቤተሰቦችም እኛም በቀጠሮ ሰዓት ቀደም ብለው ወደ 2 ሰዓት አካባቢ ግቢ እንገኝ የሆነ ያልተጨበጠ ወሬ ይወራ ነበረ። ተጠርጣሪዎቹ እንዳይመጡ ፍርድ ቤቱ በጠርጦ ሰጥቶ ለቂሊንጦ ደርሷል። በዚህ ወር ለሚያዝያ 4 ተቀጥሯል የሚል ወሬ ያልተቀበጠ ወሬ ሰማን እና 4-5 የምንሆን ለማጣራት ሞክረን የፍርድ ቤቱ ጸሐፊዎች፣ አስተናጋጆች ይህንኑ መረጃ ስነግሩን ጊዜ ሊሆን አይችልም ከህግ አንጻር እስከዛሬም እንደሚደረገው እና እንደተለመደውም ተጠርጣሪዎቹ ፍርድ ቤት ገኝቶ ቀጠሮ የሚለወጡበት ምክንያት ተነግሯቸው ነው። ለእኛም ለጠበቆችም የቀጠሮ ቀን አያያዝም እንዲሁም ደግሞ ቤተሰብም በተለይ በዚህ በቂሊንጦ ክስ ጉዳይ ላይ ከውጭ ሀገር ጭምር የሚመጡ የተጠርጣሪ ቤተሰቦች እንዳሉ ቀደም ተብሎም በፍርድ ቤት የተነገረ በመሆኑ እነዚህ የሚመጡት በእርግጥ ፍርድ ቤቱ በቀጠሮ ቀን ተጠርጣሪዎችና ቤተሰብን ለማገናኘት ሳይሆን በአጋጣሚ ግን ከሩቅም ከቅርብ የሚመጡ ሰዎች ችሎቱንም ይከታተላሉ፣ እግረ መንገድም ሌላ ቢቀር በአይነ ተጠርጣሪዎችን የማየት እድል ይኖራቸዋል ብለን ቤተሰቦቹን ቆዩ ብለን የዳኞቹ ጽህፈት ቤት በር ላይ ተሰብስበን እንደምንገባ በጸሐፊዎቹ ነግረን ጠየቅናቸው። ጸሐፊዎቹ እንመጣለን፣ እዛ ችሎት እነግራቸዋለን፣ ጠብቁ ተብሏቸዋል ተብለን ወደ ችሎቱ ተመልሰን እንደተቀመጥን ዳኞቹ ገቡ።
ዳኞቹ ከመጡ በኋላ ተጠርጣሪዎችና ጠበቆች በሌሉበት እንዴት ቀጠሮ ሊለወጥ ቻለ? ይህ ሊሆን አይገባም በሚል ጥያቄ ማንሳታቸውን አቶ ወንድሙ ተናግረዋል። ዳኞቹ ምን ምላሽ ሰጧቸው ስል ለአቶ ወንድሙ ጥያቄ አቅርቤላቸው ነበር።
ይህንን ቀጠሮ የለወቀበት ምክንያት ውሳኔውን ሰጥተናል። በውሳኔ ላይ ዳኞች መነጋገር አለባቸው። አሁን ለእናንተ ባንገልጽም ዳኞች የመነጋገሩት የሀሳብ ልዩነት ካለ ሊኖርም ስለሚችል ይህን የሀሳብ ልዩነት አጣጥሞ አንድ ሲሲ ለውሳኔ ለመስጠት ወይም ደግሞ ዳኞች የሀሳብ ልዩነታቸውን እንዲያስቀምጡ ለዚህ አይነት ውይይት ነው እንጂ ውሳኔ እንሰጥናል። በውሳኔ ላይ ግን ዳኞች ለመነጋገር ጊዜ አጥሮን ነው። እንደምታወቀው ይሄ ክስ ውስብስብና አስቸጋሪ ነው እና ከዚህ ጉዳይ ነው ተጠርቶ ሌላወጥ ነው። ሌላ ደግሞ ተጠርጣሪዎች በየጊዜው ውሳኔ የማትሰጡን ከሆነ ወደዚህ አታመላልሱም ይህ የመጠን የችሎቱን ፊት ማየት አልፈልግም። የብዙዎቻችንም ጤንነት አስቸጋሪ ሁኔታ ላይ ስለሆነ ውሳኔ በሚሰጡበት ቀን የሚል አስተያየቶችንም እየሰጡና እየተደመጠ ስለነበረ እነዚህ ምክንያቶች ከምናለፋቸው ብለን ነው ለእናንተ እንድንናገር ያደረግነው ብሎ ይህን መልሰጡኝ።
በመጨረሻም ከዚህ ቀደም የቀረበውን የአቃቤ ሕግ ምስክሮችና የሰነድ ማስረጃ ፍርድ ቤቱ መርምሮ ተከሳሾቹ ይከላከሉ አሊያም በነጻ ይሰናበቱ የሚለውን ብይን ለመስጠት ለሚያዝያ 30 2010 ዓ.ም ለብይን ተለዋጭ ቀጠሮ ሰጥቷል ብለዋል። በተጨማሪም ከጠበቆቹ መካከል ሁሉም ሰው በሕግ ፊት እኩል ነው የሚለውን የኢትዮጵያ ሕገ መንግስት አንቀጽ 25 በመጥቀስ መንግስት የፖለቲካ እስረኞችን ለመፍታት እየወሰደ ባለው እርምጃ መሰረት 38ቱ የቂሊንጦ ቃጠሎ እስረኞች ጉዳይም እንዲታይ በችሎት መነሳቱን አቶ ወንድሙ ገልጸዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽን ኮሚሽነር ዘይድ ራአድ አል ሁሴን ከእስር ከተፈቱት ጋራ ባደረጉት ውይይት የነዚህ እስረኞች ጉዳይም ተነስቶ እንደነበር የኢንተርኔት አምደኛው በፍቃዱ ኃይሉ ለአሜሪካ ድምጽ ገልጿል።
እነሱ ጉዳይ እነሱ እንዲመለከቱት እና እንዲያወሩበት ቀጥልናቸዋል እና እንደውም የማታን ሳይ ይህን በዝርዝር ሲናገር አንደኛ ማሳያም ነው። እነሱ ባልፈጸሙት ወንጀል ነው የተከሰሱት። የሌሎችን ወንጀል የፈጻሚዎቹ ወንጀል ለመፈጸም ነው እና በወቅቱ የነበረው የክልል አስተዳደር የራሱን ገመና ለመሸፈን እንዴት እነሱ ተጠያቂ እንዳደረገ እና እንደገና ደግሞ ምርመራ ስም ምን አይነት አስቃቂ ሰብአዊ መብት ደርሶባቸው እንደነበረ ያሳያል።
ከእነዚህ የቂሊንጦ ቃጠሎ እስረኞች መካከል አብዛኞቹ በምርመራ ወቅት ከፍተኛ የማሰቃየት ተግባር ተፈጽሞባቸው እንደነበር በችሎትም ለኢትዮጵያ ሰብአዊ መብት ኮሚሽንም አቤቱታ ማቅረባቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በዩናይትድ ስቴትስ ይፋ መንግስታዊ ጉብኝት እያደረጉ ያሉት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ በተወካዮች ምክር ቤቱ ተገኝተው ለሕግ መምሪያውና ለሕግ መወሰኛው እንደራሴዎች ጥምር ጉባኤ ንግግር አድርገዋል። ፕሬዚደንት ማክሮን ዛሬ ከጆርጅ ታውን ዩኒቨርሲቲ ተማሪዎች ጋርም እንደሚወያዩ ተገልጿል። ሚስተር ማክሮን በሦስት ቀናቱ ጉብኝታቸው ወቅት በሁለቱ ሀገሮች የንግድ ግንኙነቶች፣ የአየር ንብረት ለውጥ፣ ኢራንንና ሶሪያን በሚመለከቱ ጉዳዮች ላይም ከአስተናጋጃቸው የዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር ተወያይተዋል። ሪፖርተራችን ዝላትሲትሳ ሆክ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ፕሬዚዳንት ትራምፕና ፕሬዚዳንት ማክሮን ሞቅ ካለው የቃላት ልውውጥና ቅርርባቸው ባሻገር በተለይ በኢራን የኒውክሌር ስምምነትና የአየር ንብረትን በሚመለከተው ዓለም አቀፍ ስምምነት ዙሪያ ያሏቸውን ልዩነቶች ለማጥበብ በጋራ በመስራት ላይ ናቸው።
ይሄ በነተበ መሰረት ላይ የተደረሰ ስምምነት ነው። መጥፎ ስምምነት ነው። እየፈራረሰ ያለ መጥፎ መዋቅር ነው። ቀድሞውንም መፈረም ያልነበረበት። ምክር ቤቱን እወቅሳለሁ። ለሌሎች ብዙ ሰዎችም ተመሳሳይ።
ኢራን በቁርጠኝነቷ የምትጸና መሆኗን ማረጋገጫ ካላገኙ በመጪው ወር መጀመሪያ ላይ ጊዜ ገደቡ የሚያበቃውን በኢራንና ዩናይትድ ስቴትስን ጨምሮ በአምስቱ ሀያላን መንግስታት መካከል የተደረሰውን ስምምነት ቀጣይነት እንደማያጸኑ ነው ትራምፕ የተናገሩት። ማክሮን በበኩላቸው እነኚህ ጉዳዮች በረዥም ጊዜ ውስጥ ዳር ይደርሳሉ ብለው ያምናሉ።
It's exactly what President Trump said. We have nuclear on the
በትክክል ፕሬዝዳንቱ ያሉት ነው። ለአጭር ጊዜ የሚዘልቅ የኒውክሌር ጉዳይ ስምምነት አለ። የረጅም ጊዜ አለ። የቦሊስቲክስ መሳሪያ እንቅስቃሴም አለ። ኢራን በአካባቢው የምታደርገው እንቅስቃሴም አለ። ይህን ጉዳይ መልክ ማስያዝ አለብን።
በፈረንሳይ ጀርመንና ብሪታንያ ግን ከዚህ ቀደም በተደረሰው ስምምነት መጽናት ያምናሉ። ሌሎች የገቧቸው ግዴታዎችም እንዲከበሩ ነው ፍቃዳቸው። እነኚህን ጉዳዮች አስመልክቶ ግን ማክሮን ትራምፕን ሳያሳስቡ አልቀሩም ይላሉ ጉዳዩን የሚከታተሉ ተንታኞች። ጃን ግላሰር በኬቶ ዩኒቨርሲቲ የዓለም አቀፍ ጉዳዮች አጥኚ ናቸው። የዩናይትድ ስቴትስ ከስምምነቱ መውጣት የአገሮቹን ታማኒነትም አደጋ ላይ ይጥለዋል ባይ ናቸው።
ትራምፕ ካን pressure the Europeans to agree to make side deals, that is deals.
Trump በኒኩሌር ጉዳይ በተደረሰው ስምምነት ላይ ሌላ ተጨማሪ ስምምነት ለመድረስ አውሮፓውያኑ ላይ ግፊት ማድረግ ይችላሉ። በቦሊስቲክስ ጉዳዮችና ኢራን በአካባቢው ጉዳዮች ባላት ሚና ዙሪያ ደግሞ በተለይ ሊይዙት ይችላሉ። አውሮፓውያኑ በበኩላቸው የትራምፕን ስጋት ለማርገብ ስራ ላይ ናቸው።
ኢራን በበኩሏ ዩናይትድ ስቴትስ ከስምምነቱ የምትወጣ ከሆነ የአጻፋ እርምጃ እወስዳለሁ ስትል አስጠንቅቃለች።
ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ሚያዝያ 17 2010 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ40 ደቂቃ ተጋምሷል። ወደ 41 እየተጠጋነን ያለ ነው። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ፣ ቴክኒሻን ቶማስ ብሎንዲ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ነው። ወደ ሁለተኛው አጋማሽ ዋና ዝግጅታችን እናልፋለን። አሁን በነገራችን ላይ በኢንተርኔት ዌብሳይታችን ላይ amharic.voanews.com እንደዚሁም በማህበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ዝርዝር ዘገባዎቻችንን ልታገኙ ትችላላችሁ። ሐሳቦቻችሁንም እንዲሁ አንሸራሽሩ። ተከታዩ በኢትዮጵያ የወቅቱ ፖለቲካ ላይ የተደረገ ውይይት ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር የኢትዮጵያ መጪ ዕጣ ዕድሎችና ፈተናዎች።
ባለፈው ሳምንት መገባደጃ ጀመር ያደረግነው ውይይት ነው። የአዲሱን ጠቅላይ ሚኒስትር አብይ አህመድን ያለፉ ጥቂት ሳምንታት ክንዋኔዎች፣ ፈተናዎችና የወደፊቱን አማራጮች በጥልቀት ለመመርመር ይጥራል። ለግምገማው በኢትዮጵያ ጉዳዮች ላይ ትኩረት ባደረጉ ጽሑፎቻቸውና ውይይቶች የሚታወቁ ሁለት ጋዜጠኞችና አንድ የኢትዮጵያ ፖለቲካ ጉዳዮች አዋቂ ይወያያሉ። የዋዜማ ራዲዮው መስፍን ነጋሽ በመራሄ ኤዲተርነት ይሰራባት በነበረችውና ህትመቷ ከዓመታት በፊት በተቋረጠው አዲስ ነገር ብዙዎች ያስታውሱታል። ከስቶክሆልም ስዊድን የአዲስ ስታንዳርድ የእንግሊዝኛ መጽሔት ዋና አዘጋጅ ጸዳለ ለማና በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድህረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነ ናቸው። ሦስቱን እንግዶች ያወያየው አሉላ ከበደ ነው። በቀደመው ክፍል አጠር ያለ ውይይቱ እልባት ካደረገበት ይጀምራል።
የግምት ላይ ጉዞ ብሎታል ሄኖክ። ጸዳለ ወደ አንቺ ነው የምመጣው። መጽሔታችሁ አዲስ ስታንዳርድ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ሁኔታ የነበረውን ጨምሮ ያወጣቸውን ጽሑፎች መልከት አድርጌያለሁ። የቅርብ ጊዜው ምናልባትም ለዚህ ውይይት አግባብ ይመስለኛል። ህመም ማስታገሻ ወይስ ፍቱን መድኃኒት የሚል ስሜት ያለው የትዝብት ጽሑፍ ተመልክቻለሁ ከጥቂት ቀናት በፊት ይወጣ። በርግጥ የለውጥ ጅማሮ ነው ወይ? እስካሁን የታዩት ሁኔታዎች ያን የለውጥ ጅማሮ ያሳያል ወይ? ከሆነስ ምን አይነት ለውጥ የሚሉትን ገፋ አድርገን እንመርምር። በጋዜጣችሁ ዘገባዎች የተመለከታችኋቸው ልትንደረደሪ ትችያለሽ። ብዙ ተስፋ የተጣለበትንና ያ ተስፋ ደግሞ በርግጥ በተጨባጭውን የሚችልበት ሁኔታ እና ደርስ ከግምት አስገብተሽ ጸዳለ።
አመሰግናለሁ። በርግጥ እንዳልከው የተለያዩ ጽሑፎችን እያተምን ነው ያለ ነው። አንዱም አሁን የጠቀስከው ፍቱን መድኃኒት ወይስ የህመም ማስታገሻ ናቸው ወይ በሚል በአንድ ገስት ጸሐፊ የተጻፈ። እኔ እንግዲህ የእሳቸውን መምጣትን ስንመለከት ከራሳቸው ከፓርቲው ኢህአዴግ እንደ አንድ ሀገርን ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲውና የሀገሪቷ መጻኢ ዕድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው የተሸረበው በፓርቲው ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው።
እዛ ኮንቴክስት ውስጥ ሆነን ነው የምንመለከተው። በርግጥ የሳቸው ወደዚህ መምጣት ከራሱ ከአቋሙም አንጻር ሁን ከራሴ ፐርሰናሊ ይሁን ወይም በመጽሔቱ አቋም ነገሮችን በጥንቃቄ እንድንመለከት ነው የሚያደርገን። በጥንቃቄ መመልከት ማለት ግን አንዳንድ ተስፋ የሚሰጡ ነገሮችን ሳንጠቅስ አለማለፍ ማለት ነው። ይሄ ደግሞ ከምን የመጣ ነው ብለን ስንል ለውጥ ከምን ይጀምራል ወይም ተስፋ ማድረግ ከምንድን ነው መጀመር ያለብን የሚለውን ትልቅ ጥያቄ መመለስ ያለብን ስለሚመስለኝ ነው። ካለ ኢህአዴግ ወይም ደግሞ ኢህአዴግ ነገ ጠፍቶ የሚመጣ ነገር አለ ወይ? ከነገ ወዲያ ለሀገሪቱ የሚፈጠር ነገር አለ ወይ ብለን ስንመለከት የለም ነው። ከምንመለከታቸው ብዙ ነገሮች ውስጥ ኢህአዴግ ዛሬ ተነስቶ ቢጠፋ ነገ ላይ የተሻለች ኢትዮጵያ ትወለዳለች የሚል ምንም መስተማመኛ የለንም። ይህ እንግዲህ ራሱ ኢህአዴግ በ27 ዓመታት ውስጥ የእሱን ህልውና ከሀገሪቱ ህልውና ጋር አጣምሮ ሲመራ የነበረ ፓርቲ ስለነበር ነው። በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል ነው። አማራጭ የለንም። ተስፋ አለማድረግ ምርጫ አይደለም። ስለዚህ ነው ይህም አሁን የጠቀስከው ጽሁፍ የእሳቸው መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ? ወይም የምንጠብቀው ነገር ምን መሆን አለበት? ከዚህ አንጻር የእሳቸው መምጣት የራሱ አድቫንቴጅ አለው። ምክንያቱም አመጣጣቸውን ጭምር ማየት ስላለብን ነው። አንዳንድ ጊዜ ያው ኢህአዴግ ራሱን ለማዳን ነው ራሱ ነው ሪኢንቨንት እያደረገ ያለው የሚለውን ነገር ለማመን በጣም ቀላል ነገር ነው። ሌላው ደግሞ ያው ህዝቡ አለ። ካሁን በኋላ ለኢህአዴግ የመጨረሻ ቻንስ የሰጠው ህዝብ ነው ያለ የሚመስለኝ እኔ በሁሉም ፓራሜትር ስመለከተው።
በሁሉም መመዘኛዎች
ከዚህ አንጻር አድቫንቴጅ አላቸው፣ ዲስአድቫንቴጅም አላቸው። የፓርቲ አባል መሆናቸው ዲስአድቫንቴጃቸው ነው፣ በህዝቡ ፕሬሽር መምጣታቸው ደግሞ አድቫንቴጃቸው ነው። ስለዚህ አሁንም እሳቸው የሚያደርጉት ነገር ነው የሚወስነው ከሚለው አመለካከት ነው ያንንም አርቲክል የጻፍነው።
መልካም እድልና ፈተናዎቻቸውን እንዲሁ ፈታፈታ እያደረግን እንሄዳለን። መስኑ ዳንተ ለመለስ ነው ሰዳለ ኢህአዴግ እንደ ፓርቲ ዘለቄታውን ከሀገር ህልውና ጋር አስተሳስሮ ነው የመራው ብላለች። የኢህአዴግ መሄድ ለዚች ሀገር መጻይ እድል ወዲያውኑ ለሚደረጉ ሁለንተናዊ ለውጦች ሀገሪቱን ለአደጋ ሊያጋልጡ የሚችሉ የሚመስል አይነት ስሜት የሚሰጣልና በርግጥ ኢህአዴግ የመለወጥ ዝግጁነት አለው ከሆነስ ምን አይነት ለውጥ የሚለውን እስኪ መፈተሽን ሞክር። እስካሁን በሚታወቁ በተጨበጡ በታዩት ጠቅላይ ሚኒስትር አብይ የቀድሞውን ኢህአዴግ ይዘው ነው ለውጥ የሚያመጡት? የለውጡ ጥያቄ የሁሉም ሊሆን ይችላል። አሁን ባለው ሂደት አሁን ባለው መንከባለል ኢትዮጵያ በአሁኑ ሰዓት የሚያስፈልጋት ነው የሚባል ሊያስማማ የሚችል ለውጥ የሚያመራ አቅጣጫ ነው የያዙት ወይም ፓርቲያቸው?
ጠቅላይ ሚኒስትር አብይ አሳሳች ገጸ ባህሪ ነው። ጸዳለ በትክክል እንዳለችው በአንድ በኩል ሙሉ በሙሉ ኢህአዴግ፣ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል ወይም የሚያጭረው ጥያቄ ያለ በዛ አንጻር እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መፈለጉን ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁም።
ያን ስሜት ይዞ ለሚከታተል አድማጭ በዚህ ሰዓት መቼ ነው ያን ብልጭታ አየን የምንለው? መቼ ነው ከተስፋ ባለፈ የለውጡ መንገድ ተጀምሯል ማለት የሚቻለው? የትኞቹ ነገሮች ሲለወጡ ነው? በአንድ አዳር ወይንም በአንድ ሳምንት ብዙ የሚለወጥም ነገር ላይኖር ይችላልና።
እውነት ነው። ኢትዮጵያ አብይ ስለመጣ በኢትዮጵያ የፖለቲካ ጉዳይ ላይ የተፈጠረ አዲስ ጥያቄ የለም። ላለፉት ቢያንስ 20 ዓመታት የነበሩ ጥያቄዎች ናቸው። ጥያቄዎቹ እውነተኛ ዴሞክራሲያዊ ሽግግር የማድረግ ጥያቄ ነው። እንግዲህ ከዚህ በተጨማሪ በኢኮኖሚውም አንጻር ሊደረጉ የሚገባቸው ለውጦች አሉ። ዋናውና በጣም አንገብጋቢው የፖለቲካ ለውጦች ናቸው። የኢኮኖሚ ለውጡንም እሱ ዲክቴት ስለሚያደርገው ሊመራው ስለሚችል በፖለቲካው ዘርፍ ብዙ መሻሻል ያለባቸው ነገሮች አሉ። ከአንድ ጠቅላይ ሚኒስትር ብቻ ሳይሆን ከኢህአዴግም ቢሆን ሁሉንም ነገሮች በአንድ ጊዜ እንዲፈታ በአንድ ወርም በለው በአንድ አመትም እንዲፈታ አይጠበቅም። ሆኖም ግን በዴሞክራሲ ረገድ ኢትዮጵያን ወዴት እና እንዴት ሊወስዳት እንዳሰረ የተነገረን ነገር የለም። አሳሪ ህጎች መለወጥ አለባቸው፣ የዜጎችን መብቶች የሚገድቡና የሚያፍኑ አሰራሮች መለወጥ አለባቸው። እነዚህ መዘርዘር ይችላልሁኝ እስከዛሬ ሲባሉ የነበሩ ናቸው። መለስም ያለ
ሪፎርም ይደረጋል ሲባል ነበር። ኃይለ ማርያም ደሳለኝም ሲባል ላይ በነበረው ጊዜ ተመሳሳይ ነገር ሲባል ነበር። ሶ ከቃል ያለፈ ለኔ ፍኖተ ካርታ ሊሰጠን ይገባል። ያን ጊዜ ነው ኢህአድግም ሆነ አዲሱ ጠቅላይ ሚኒስትር በእውነትም የሚያወሩትን ወደ ተግባር ለመተርጎም ፍላጎት አላቸው፣ ቁርጠኝነት አላቸው ማለት ይቻላል። ለምሳሌ ጠቅላይ ሚኒስትር አብይ በፍትህ ስርዓቱ ማሻሻያ መደረግ አለበት ብሎ ተናግሯል። በቅርብ ግን እሱ ማለት ምን ማለት ነው? የፍትህ ስርዓት ማሻሻያ ላለፉት ስንት አመታት ሲባል ነበር፣ ግን ቶርቸር አልቀረም። የገደሉ ሰዎች፣ ሰውን በጠራራ ፀሐይ የሚገሉ ወታደሮች፣ የደህንነት ሰዎች፣ ሌሎችም አይጠየቁም። ችግሩን መዘርዘር ይቻላል። የተለወጠ ነገር ግን የለም። ለዚህ ነው ፍኖተ ካርታ ያስፈልጋል። ይሄንን ነገር ከዚህ ወደዚህ ነው የምንቀይረው። እዚህ የቅየራ ሂደት ውስጥ ደግሞ እነገሌ ይሳተፋሉ። እንደዚህ አይነት ግልጽ የሆነ ተጨባጭ ወይም ልለካ የምንችለው የጊዜ ገደብ የተቀመጠለት ነገር ያስፈልጋል። አሁን አንድ ተጨማሪ ምሳሌ ልስጥ። ከተቃዋሚ ፓርቲዎች ጋር ውይይት ይጀምራል ተብሏል። ይሄ አሁን አይደለም የጀመረው፣ አመታት ተቆጥረዋል። ግን ያየነው ጨዋታ ነው፣ በእውነት የህፃናት እቃቃ ጨዋታ ነው እስከዛሬ ስናየ ነበረው። አሁን ከቃቃ ጨዋታ ወጥተን ወደ እውነተኛ አገርን የማዳንና የመለወጥ ሂደት እየገባን ነው የሚያስብል ፍኖተ ካርታ ሊሰጠን ይገባል። ከፖለቲካ ፓርቲዎች ጋር ውይይት ድርድር ይደረጋል ሲባል ምን ማለት ነው? የትኞቹ የፖለቲካ ፓርቲዎች ናቸው የሚሳተፉት? በምን ጉዳይ ላይ ነው ውይይቱ የሚደረገው? ምን ለመፍጠር ነው ይሄ ውይይት የሚደረገው? አሁን እዛ አዲስ አበባ ተሰብስበው የሚሰሩት አይነት ቃቃ ከሆነ ያው የድሮው ጨዋታ ነው ማለት ነው። ለዚህ ነው እርግጥ ለጠቅላይ ሚኒስትር አብይ አሁን ሁሉንም ዝርዝር አቅርበልን ለማለት ገና ሁለት ሳምንት ስለሆነ እንቸኩል ይሆናል። ነገር ግን በሚቀጥሉት ጥቂት ሳምንታት ለኔ ወራት ራሱ አይደለም ያለ ጠቅላይ ሚኒስትር አብይ ትልቁ ፈተና ነው ብዬ ማስበው በሚቀጥሉት ሁለት ዓመታት እሱ በስልጣን ላይ በሚቆይበት እንግዲህ ከዛ በኋላ የሚሆነውን ስለማናውቅ ሊለውጣቸው የሚችላቸውን ጥቂት ግን አስፈላጊ ጉዳዮች መርጦ እነዚህን በዚህ መንገድ ልቀይራቸው አስባለሁ፣ ይሄን ያህል ጊዜ ሊፈጅብኝ ይችላል የሚል ሰዎች እንዲጠብቁት ስራውን እንዲለፉት የሚያደርግ ነገር ማስቀመጥ አለበት። ይሄ ከባድ ስራ ነው። ምክንያቱም ትልቁ ፈተናው የሚመጣው ከራሱ ከፓርቲው ነው። የመጀመሪያው ፈተና ፓርቲው ውስጥ ያሉት ሰዎች አብይ በአደባባይ እየመጣ የሚነግረን ነገር በእርግጥ ከልባቸው አምነውበታል ወይ? ይሄ የኔም የብዙ ኢትዮጵያውያንም ጥርጣሬ ነው። ተራ ንግግር ነው ብለው የሚያጣጥሉ ጓደኞች አሉ። ያለ ምክንያት አይደለም። ተስፋ ማድረግን ሳይፈልጉ ቀርተው አይደለም። የኢህአዴግ ታሪክ የሚነግረን 1000 ቃል መግባትና 2000 ተጨማሪ ስህተት መስራት ነው። አሁን ከዛ የተለየ ነገር መሆኑን ለማስረገጥ አንዱ ቁልፉ ነገር በተወሰኑ የማሻሻያ ጉዳዮች ላይ ተጨባጭ ፍኖተ ካርታ ማቅረብ ነው ብዬ ነው ማስበው። መልሴን አስረዝሜ ከሆነ ይቅርታ።
ግድ የለም። ብዙ ጉዳዮች ናቸው፣ የሀገርን ያህል የከበዱ ሀሳቦች ናቸው የሚነሱትና በጥቂት ቃላት መቋጨትም ያስቸግራል። በዚህ ሰዓት የሚከታተሉን አድማጮች ፈታ ፈታ ብሎ የሚነገረውን ውይይታችሁን በየቤታቸው እንዲወያዩበትም ነው የዚህ ውይይት ዓላማና ተስፋ አድርጋለሁ ውይይቱ በየቤቱ ይቀጥላል። መስፍን፣ ፍኖተ ካርታ ያልክ በተደጋጋሚ የተጠቀምከው ቃል ለአድማጭ ቅርብ መሆኑን ላረጋግጥ ቅድሚያ አቅጣጫ አመላካች እንደምንና ወዴት እንደምንሄድ የሚያሳየን ጥርጊያ ስዕል ማለት ይሆን? ቃሉን ደጋግመህ ስለተጠቀምከው እንዳለ እንዳላልፍ ነው።
ልክ ነው። አማርኛውን ለመጠቀም ነው እንግሊዝ ነው ሮድ ማፕ ማለት ነው።
ወደዋለሁ። አማርኛውን ለመጠቀም የምትሄደውን ርቀት ማድረግ ያለብን ይመስለኛል። ሄኖክ፣ ወደ አንተ ልመለስ ነው። የቱንም ያህል ለለውጡ ፈቃደኛ ቢሆኑ ጠቅላይ ሚኒስትር አብይ ከልባቸው መንገዱን ቢጀምሩም መስፍን መጨረሻ ላይ ባነሳቸው ነጥቦች ውስጥ የሚታዩ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር፣ ያ ኃላፊነት፣ ጠቅላይ ሚኒስትርነታቸው የቱን ያህል የእሳቸው ነው? ስራው ቦታው የሚጠይቀውን ያህል የቱን ያህል አቅሙ አላቸው? አንዲት አገር እየመሩ በተለያዩ ደረጃዎች የሚታዩ ጠቅላይ ሚኒስትሮች እንደነበሩን ይታወቃል። የቀደሙት ዛሬ በሕይወት የሌሉት መስፍን ያነሳቸው ጠቅላይ ሚኒስትር መለስ ይሰሩ በነበረበት መንገድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መሄድ የቻሉ አይመስልምና የአደባባይ ሚስጥር ነው። ይህንን ሄኖክ፣ የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ቀደም ብሎ ባነሳቸዋቸው ጭብጦች እንደተገለጸው ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱንስ ያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል።
ቁልፉ ጥያቄ እሱ ነው አዱላ። በመጀመሪያ ጠቅላይ ሚኒስትር አብይ ቅንነቱም ቁርጠኝነቱም አላቸው ብለን ተስፋ እናደርጋለን። እንግዲህ ለውጥ ለማምጣት አንዳንድ ተቋማዊ ነገሮች የተናገሯቸው ነገሮች አሉ። ከፓርቲያቸው ጀምሮ ይሄንን የብሔር ጭቆና ትርክትን ተው በግልጽ የመደብ ጭቆና ነው የሚል ሐሳብ አንጸባርቀዋል። ባለፈው ጊዜ መቀሌ ላይ ይመስለኛል ብዙም ትኩረት ያልተሰጠው ግን ህገ መንግስት በንግግር መናድ ሊባል የሚችል ነገርም ተናግረዋል። ለምሳሌ አሁን ያለው ህገ መንግስት ኢትዮጵያዊ ዜጋ የሚባለውን ነገር አያውቅም። የብሔር ብሔረሰቦችና ህዝቦች ናቸው የኢትዮጵያ ባለቤቶች እና እሳቸው ግን ምንድን ነው ያሉት? ቃል በቃል ላልለው እችላለሁ፣ ከዘውግ ማንነት በፊት ወይም ከብሔር ማንነት በፊት ኢትዮጵያዊነት እንደሚመጣ የተቆሙበት ሁኔታም አለ። እነዚህ ነገሮች አንስተን እንደዛ አይነት ደፈር ብለው የተለየ አመለካከት ለማራመድ ሀሳብ እንዳላቸው ምናልባት ወደ ተግባር ለመቀየር ምኞትና ቁርጠኝነት ሊኖራቸው ይችላል ብለን ተስፋ ልናደርግ እንችላለን። ግን ይህን እሺ አላቸው ብለን
አድማጮች ውይይቱ አልተቋጨም። ተወያዮቹ ለቀደመ ጥያቄው የሰጡትን ትንታኔ ማብራሪያ ጨምሮ አሉላ ተከታዩን ውይይት በቀጣይ ፕሮግራሙ ይዞ ይመለሳል። ለአሁኑ ግን እንግዶቻችንን መስፍን ነጋሽ፣ ጸዳለ ለማና ሄኖክ የማነን ለጊዜያቸው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሚያዝያ 17 የዓለም ጸረ ወባ ዘመቻ ቀን እየታሰበ ይውላል። ይህ ዕለት አቅምነሽውንና አውዳሚውን በሽታ በስኬታማ ሁኔታ ለመቆጣጠርና ሲዘልቅም ለማጥፋት እያደረገ ያለውን ጥረት ዓለም የሚያከብርበት ነው ብሎ ይጀምራል ርዕሰ አንቀጹ የዛሬ መልእክቱን። የዚህ ዓመት መሪ ቃል ወባን ለማሸነፍ ዝግጁ የሚል ነው። ወባ ለርዕሰ አንቀጹ ሊከላከሉት የሚቻል ከታመሙም በሕክምና የሚድን መሆኑ በጎ ዜና ነው። ባለፉት ወደ 20 የሚጠጉ ዓመታት ውስጥ ወባን ለማጥፋት ዓለም በተቀናጀ ጥረት እየተረባረበ ነው ብሏል። ቀድሞ ታይቶ የማይታወቅ ወባን የመቆጣጠር ስኬት የታየባቸው ዓመታት ከተመዘገቡም በኋላ ወደፊት የሚቀረው ሥራ እጅግ ብዙ መሆኑ ግልጽ ሆኗል ይላል ርዕሰ አንቀጹ። በመከላከል ላይ ማተኮራችንን እንቀጥላለን። ብዙ በጣም ብዙ ሥራ መሥራት አለበት ሲል ይቀጥላል ርዕሰ አንቀጹ። መድኃኒቶችን የሚቋቋመውን የወባ ዐይነት መከሰትን ጨምሮ ቀሪ ፈተናዎችን ለመጋፈጥ የሚያስችል ዓለም አቀፍ የቴክኒክ ስትራቴጂ በዓለም የጤና ድርጅት መቀረጹን ርዕሰ አንቀጹ አመልክቷል። ስትራቴጂው ወባ እጅግ የተንሰራፋባቸው ሀገሮች በሽታውን ለመቆጣጠር ብሎም ለማጥፋት ሲጥሩ የቴክኒክ ማዕቀፍ የሚሰጣቸው መሆኑን ጠቁሟል ርዕሰ አንቀጹ። የመጀመሪያዎቹ ግቦች በመጪዎቹ 12 ዓመታት ውስጥ በወባ የመያዝን አጋጣሚና ከወባ ጋር የተያያዘውን የሞት መጠን እያንዳንዳቸውን በ90% እንዲቀንሱ ማድረግ፣ በ35 ሀገሮች ውስጥ ወባን ጨርሶ ማጥፋት፣ ከወባ ነጻ በሆኑ ሀገሮች ውስጥ ደግሞ መልሶ አለመንሰራራቱን ማረጋገጥ መሆናቸውን አሳውቋል። ስኬታማ እንድንሆን ከተፈለገ የሚለው ርዕሰ አንቀጽ ለጋሾች ጥረቶቹን በገንዘብ መደገፍ እንዳለባቸው ያሳስባል። ዩናይትድ ስቴትስ በዓለም አቀፍ ጸረ ወባ እንቅስቃሴዎች ውስጥ ላለፉት ወደ 70 የሚጠጉ ዓመታት እየተሳተፈች እንደምትገኝ ያስታውስና ዛሬ ደግሞ ዓለም አቀፉን ጸረ ወባ ዘመቻ ግዙፍ በሆነ የገንዘብ መጠን በመደገፍ ቀዳሚዋ መሆኗንም ይናገራል። እንደዚያም ሆኖ ለ2022 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር የያዝናቸውን ዓለም አቀፍ የቴክኒክ ስትራቴጂ ኢላማዎች እንድንመታ ካስፈለገ አጠቃላዩ የገንዘብ አቅም በከፍተኛ ደረጃ መጨመር አለበት ብሏል ርዕሰ አንቀጹ። በዚህ በዛሬው ዕለት ይላል ርዕሰ አንቀጹ በማጠቃለያው፣ ለዚህ እጅግ አስፈላጊ ለሆነ ጥረት ቁርጠኝነታቸውን በድጋሚ እንዲያረጋግጡና የወባን ጉዞ ለመቀልበስና በሽታውን ከናካቴውም እስከ ወዲያኛውም ለማጥፋት የሚደረገውን ትግል በበቂ ሁኔታ ለመደገፍ የሚያስፈልገውን መዋጮ በመለገስ እጆቻቸውን እንዲያስተባብሩ ለወዳጆቻችን ሁሉ ጥሪያችንን እናስተላልፋለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አልማጮች ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁና መሰግናለን። በምሽቱ ፕሮግራሙ አናዘጋጅ ተዛባላችሁና በሌሎችም ባልደረቦቻችን ስም እንሰናበታችሁ። ስናስተናግዳችሁ ያመሸነው ሰለሞን ክፍሌና ሰለሞን አባተነን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው ጥላሁን ገሰሰን የጥንቱ ዝዛለኝ እንጋብዛችሁ። ጤና ይስጥልኝ።
Hey, I'm coming. Just a little bit.